የኢትዮጵያ ቡና አደጋ ላይ ነው። በመጪዎቹ የ80 አመታት የጊዜ ጉዞ ውስጥ የኢትዮጵያ ቡና ከሚመረትበት አካባቢ ወደ 60% የሚጠጋው ክልል ለቡና ምርት የማይስማማ ሊሆን እንደሚችል ከትናንት በስቲያ የወጣ አንድ የጥናት ሪፖርት አስጠንቅቋል። ይህ Nature Research ወይም የተፈጥሮ ምርምር የሚባል ድርጅት Nature Plant በሚባል ህትመቱ ባወጣው ጽሑፍ በዓለም እጅግ ተወዳጅና ታዋቂ የሚሆነውን አራቢካ እየተባለ የሚጠራውን የኢትዮጵያ ውልድ የሆነ ቡና የሚያበቅለው አካባቢ በአየር ንብረት ለውጥ ምክንያት የመጎዳት ወይም የመጥፋት አደጋ ላይ ነው። ይሁን እንጂ ጥናቱ ያመለከተው የተስፋ ጭላንጭልም አለ። የሙቀቱ መጠን እየጨመረና የዝናቡ መጠን እየቀነሰ በሄደ መጠን ኢትዮጵያ ምናልባት የቡና ምርት አካባቢዎቿን የተሻለ እርጥበት ወዳላቸውና ለጥላነት የሚሆኑት ዛፎች ጥርቅም ወዳሉበት ደጋማ ስፍራዎች ማስፋት መጀመር ሳያስፈልጋት አይቀርም። ይህ እንቅስቃሴ ደግሞ አሁን ያሉትን ደኖች ወይም ቢያንስ ዛፎች መጠቀም ብቻ ሳይሆን የተጠናከረ የደን ልማት ስራ መጀመርን ማስፋትና ማጠናከርንም የሚያካትት እንደሚሆን ነው የሚጠበቀው። ይህ ጥናት የተካሄደው ለንደን በሚገኘው ኬው ሮያል ቦታኒካል ጋርደን ወይም የብዝሃ እጽዋት እንክብካቤና ምርምር ማዕከል ወይም መስክን ብለው ባልደረባው በሆኑት ዶክተር አሮን ዴቪስ እና የዚሁ ድርጅት ባልደረባ በሆኑት ጀስተን ሞት እንዲሁም የኢትዮጵያው የተፈጥሮ አካባቢና የቡና ደን መድረክ ወይም በእንግሊዝኛ መጠሪያው ምህጻር ECFF ተብሎ በሚታወቀው ተቋም መሪ በዶክተር ታደሰ ወልደ ማርያም ጎሌ ነው። ወዝደራሽ ሆኖ በተፈጥሮ የሚበቅለውና ዛሬ በስፋት በዓለም ዙሪያ እየተመረተም እየተወደደም ያለው የቡና ዘር ወይም በሳይንሳዊ መጠሪያ ስሙ ኮፌ አራቢካ የኢትዮጵያ ዝናባማ ጫካዎች የተፈጥሮ ሀብት የእነርሱ ብቻ መሆኑን ዶክተር ታደሰ ወልደ ማርያም ዛሬ 14 አመት አውጥተውት የነበረ አንድ ጽሑፍ ይናገራል። ዶክተር ታደሰ ይህንን ሰሞኑን በዓለም ዙሪያ ዜና ሆኖ በታላላቅ መገናኛ ብዙሃን እየተናፈሰ ያለውን መጻኢ ጉዳት የሚጠቁም ስጋት በዚያ ጽሑፋቸው ሲያሰፍሩ የዚህ ቡና ዘር በደን መመናመን ምክንያት አደጋ ላይ መሆኑን አውጥተው ነበር። በደቡብ ምዕራብ ኢትዮጵያ የያዩ ደን እጽዋት በሚል ርዕስ የወጣው የዶክተር ታደሰ ጥናት የደን እጽዋት፣ የቡና ተክሎች እንዲሁም በደኑ ስርዓተ ምህዳር ላይ የሰው ተግባር ያለው ጫና አንድ በአንድ ዝርዝር ለመጀመሪያ ጊዜ የወጣበት እንደሆነ መግቢያው ይናገራል። ቡና 15 ሚሊዮን ለሚሆን ኢትዮጵያዊ ገበሬ የዕለት ተዕለት ህይወቱ የቆመበት ሀብት ነው። ለኢትዮጵያ ደግሞ ከውጪ ንግድ ከምታገኘው ገቢ ሩብ ያህሉን የሚሸፍን ነው። ምናልባት ኢትዮጵያ በመጪዎቹ 100 ዓመታትና ተከታታይ ትውልዶች ውስጥም ዋና የኢኮኖሚዋ ዋልታ ቡና ወይም አከርካሪዋ ሆኖ ላይቀጥል ይችላል። ልማት ሰፍቶ አገር አድጋ ሰላም ሆኖ ስራ ከሰለጠነባት ወደዚያ ለመድረስ ግን መንገዱም ድልድዩም ከሆኑ አቅሞች አንዱ ነው። ለኢትዮጵያ ደግሞ ስሟም ፊቷም ነው ቡና።
እንደምን ዋላችሁ? Of course, of many contributions Ethiopia has made to the world over the centuries, I'm certain that Americans want to thank you for one in particular, discovering something that sustains people around the world day and night, and many people in the White House, and that is coffee. Thank you, Ethiopia.
በመቶች ዓመታት ውስጥ ኢትዮጵያ ለዓለም ካበረከተቻቸው አስተዋጽኦዎቿ መካከል አሜሪካውያን ሁሉ ልናመሰግናቸው የሚገባን አንድ ልዩ ነገር በዓለም ዙሪያ ያሉ ህዝቦችን እንዲሁም ዋይት ሃውስ ቀንና ሌሊት ቀጥ አድርጎ የያዘ ቡና ነው። ኢትዮጵያ እናመሰግንሻለን። ዋይት ሃውስ ውስጥ እኛ ግዙፍ የቡና ተጠቃሚዎች ነን።
የዩናይትድ ስቴትስ የቀድሞ ፕሬዚደንት ባራክ ኦባማ ናቸው በቅርቡ ኢትዮጵያን በጎበኙ ጊዜ ያሰሙት ምስጋና። ቡናን ስለሰጠሽን ኢትዮጵያ ምስጋና ይድረስሽ። የኢትዮጵያ ቡና ኮፌ አረቢካ እንግዲህ እጣፈንታው ምን ይሆን? Nature Plants ከትናንት በስቲያ ያወጣውን የጥናት ሪፖርት በሚመለከት ዶክተር ታደሰ ወልደ ማርያም ጎሌን ጨምሮ አጥኚዎቹን ለማነጋገር ከመንግስትና ከሌሎች አካላት አስተያየቶችን ለማሰባሰብ ጥረት እያደረጉ ነው። አውሮፓ፣ መካከለኛው ምስራቅ፣ ሰሜን አፍሪካና ዩናይትድ ስቴትስ ክብረ ወሰን ሰበር በሆነ አዲስ የሙቀትና የግለት ማዕበል እየተጠበሱ ናቸው። የዓለም ሜትሮሎጂ ድርጅት ሰሞኑን ባወጣው ሪፖርት መሰረት የያዝነው የአውሮፓ ዓመት በተመዘገበ ታሪክ ውስጥ አቻ የለሽ ግለት የሚመዘገብበት ሳይሆን አይቀርም። ባለፈው ሳምንት ውስጥ ድንገት ተቀጣጥሎ እስከዚህኛው ሳምንት የዘለቀው የፖርቹጋል ሰደድ እሳት ወደ 60 የሚሆን ሰው ሕይወት በልቷል። ከዚያ ሰደድ መንስኤዎች አንዱና ዋነኛው ከ40 ዲግሪ ሴልሺየስ በላይ ያሻቀበው የሙቀት መጠን እንደሆነ የሜትሮሎጂ ድርጅቱ አስታውቋል። ከትናንት በስቲያ ማክሰኞ ደግሞ በግለቱ በታሪክ ሁለተኛ ነው በተባለው የሙቀት መጠን ምክንያት በስፓኝና በፈረንሳይ የማስጠንቀቂያ ማስታወቂያዎች፣ ደወሎች ሲሰሙ ውለዋል። በዩናይትድ ስቴትስ ካሊፎርኒያና በኔቫዳ ብርሃም አካባቢዎችም እንዲሁ ሰማይ ጠቀስ ቁጥር የሚያሳዩ የሙቀት መጠን ሁኔታዎች እየተስተዋሉ ነው። ሰሞኑን ወደ ሰሜናዊ አፍሪካና ወደ መካከለኛው ምስራቅ ጎራ ላለ እስከ 50 ዲግሪ ሴልሺየስ የሚደርስ ንዳድ ውስጥ ነው የሚገባው። ባለፈው ግንቦት በመድራችን ላይ እጅግ የጋለው ስፍራ ቱርባት የምትባል ከተማ የምትገኝበት አካባቢ እንደሆነ ታውቋል። ቱርክ ውስጥ የዓለም ሜትሮሎጂ ድርጅት ቃል አቀባይ ክሌር ኔሊስ ናቸው ይህንን መረጃ የሰጡት። 54 ዲግሪ ሴልሺየስ ነው የተመዘገበባት።
It seems like this is a new temperature record for Asia. If it's verified, it will equal
ለኤሲያ ይህ አዲስ የሙቀት ጣሪያ ነው። ባለፈው አመት ሐምሌ ውስጥ ክሬት ውስጥ ከተመዘገበው ሙቀት ጋር እኩል መሆኑ ነው። ይህ የሙቀት መጠን ለአካባቢው አዲስ ጣሪያ ስለመሆኑ የሚያጣራ ኮሚቴ በቅርቡ እንሰይማለን።
የዓለም ሜትሮሎጂ ድርጅት ሳይንቲስቱ ኦማር ባዱር እንዳሉት የዓለም የሙቀት መጠን ጣሪያ ዩናይትድ ስቴትስ የሚገኘው ዴዝ ቫሊ ላይ የዛሬ 104 ዓመት የተመዘገበው 55 ዲግሪ ሴልሺየስ ነበር።
It's very difficult to break a world record because it's not easy to have all the conditions in terms of pressure.
ግፊቱና የአየር መጨናነቁ አንድ ላይ በአንድ ቦታ የመገኘታቸው ሁኔታ እንዲህ ተዘውትሮ የሚስተዋል ባለመሆኑ የዓለምን የግለት ጣሪያ መስበር ቀላል አይደለም። እናም አሁን ያለው ስጋት ያንን ጣሪያ ወደ መስበሩ የመቅረባችን ነገር ነው። አሁን 54 ዲግሪ ሴልሺየስ ላይ ደርሰናል። ከጣሪያው ያንን ያህል ሩቅ አይደለንም።
የዓለም የሜትሮሎጂ ድርጅት እጅግ የበረቱ የሰው ሕይወት ሊቀጥፉ የሚችሉ ሰደድ እሳቶችን የሚያስነሱ የሙቀት ማዕበሎች ወደፊትም በተከታታይ ይከሰታሉ ብሎ እንደሚጠብቅ አስታውቋል። የዛሬ 14 ዓመት በአውሮፓውያኑ የዘመን አቆጣጠር በ2003 ዓመተ ምህረት በኢትዮጵያ አቆጣጠር በ1995 ዓመተ ምህረት ማለት ነው በድፍን አውሮፓ የ70,000 ሰው ሕይወት የበሉትን አይነት የሙቀት ማዕበሎች ቀለበት እንደገና ሊመለስ እንደሚችል ድርጅቱ ያስጠነቀቀ ነው። መወሰድ የሚገባቸውን እርምጃዎች ሰውም መንግስታትም ተቋማትና ድርጅቶችም ዛሬውኑ ይዋል ይደርሳሉ መተለም ማሰብ አለባቸው። የአየር ንብረት ለውጡ የሙቀት ማዕበሎቹ ይበልጥ ተደጋግመው ይበልጥ ተጠናክረውና ለተራዘመ ጊዜም እንዲመላለሱ እንደሚያደርግ ሳይንቲስቶች ያሳሰቡ ነው።